ኢትዮጵያውያን በዘላቂነት ለሰላም ለአንድነትና ለፍቅር እንዲሰሩ ለማስቻል ታዳጊዎችና ተማሪዎች የግብረገብ ትምህርት መማራቸው አስፈላጊ መሆኑን ባለሙያዎች ይናገራሉ። በዚህ ተነስተን በ2015 ዓ.ም በተጀመረው አዲሱ የትምህርት ስርዓት ውስጥ የግብረገብ ትምህርት እንዲካተት ተደርጓል። በዚህ ዙሪያ ሁለት መምህራንን ጋብዘን ውይይት የምናደርግ ይሆናል። በሌላ ዘገባ ደግሞ
ልጅነታቸው ከጀመርን ይህንን ንግግር እና ትምህርት በጣም ትልቅ ቤነፊት ያለ ይመስለኛል። ልጆቹ ሲያገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
የሰማችሁት ወይዘሮ ሄልዳና አፈወርቅ ነበር። የኛ ስቶሪ የተሰኘ ፕሮጀክት አላቸው። ኢትዮጵያውያን ወላጆች በውጭ ሀገር ልጆቻቸውን ሲያሳድጉ ባልና ማንነታቸውን ይዘው እንዲያሳድጉ የሚረዳ መርሃ ግብር የቀረጹ ባለሙያ ናቸው። ከሳቸውም ጋር ዘለግ ያለ ቆይታ ይኖረናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የረቡዕ ምሽት መስከረም 18 2015 ዓ.ም የጋቢና ቪኦኤ መሰናዶ ካውንሳችን ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ በቅድሚያ እናመሰግናለን። የደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ደግሞ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ ዘጋቢዎች የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ የትምህርት ሚኒስቴር ከአንድ አመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶች ለመሙላት ለውጦች ያደረገ ሲሆን ከነዚህ ለውጦች መካከል አንዱ ደግሞ የግብረገብ ትምህርትን እንደ አዲስ ማስጀመሩ ነው። በተለይም ደግሞ ታዳጊዎችና ወጣቶች የጋራ እሴቶች እንዲኖራቸው፣ የጋራ ሀገር ኖሯቸው በጋራ አንድነትና በፍቅር እንዲሰሩ ለማብቃት ይህ ትምህርት ከልጅነት ጊዜ አንስቶ መሰጠቱ አስፈላጊ መሆኑ በእጅጉ ታምኖበታል። ከሁለት አስርት ዓመታት በላይ ተቋርጦ የቆየው ይህው ትምህርት በድጋሚ ሲጀመር ምን ምን ነገሮችን አካቷል? መጀመሩስ ለምን አስፈላጊ ሆነ? በሚለው ዙሪያ ሁለት መምህራንን ጋብዘን አጠር ያለች ውይይት የምናደርግ ይሆናል። የመጀመሪያው እንግዳዬ አቶ ምስክር ጌታ ነው። አዲስ ተስፋ ትምህርት ቤት ዳይሬክተር ናቸው። አቶ ምስክር ጤና ይስጥልኝ፣ እንደምን አመሸ?
እግዚአብሔር ይመስገን፣ ጌታ መሸሽ ይደ
እሺ፣ እንኳን ደህና መጣህ ወደ መሰናዷችን። ሁለተኛው እንግዳዬ ደግሞ አስተዋውቃለሁ። ሁለተኛው እንግዳዬ መምህር ወይም አቶ ያሬድ ኃይሉ ናቸው። በክሩዝ ትምህርት ቤት ውስጥ የስነ ዜጋ መምህር ናቸው። መምህር ያሬድ እንደምን አመሸ?
እግዚአብሔር ይመስገን፣ ሰላም ነው?
ሰላም ነን፣ እግዚአብሔር ይመስገን። እንግዲህ መምህርና አርቲስት አንተ ነው የሚባለው፣ አርቲስቶም ቢሆን አንተ ነው የሚባለው ስለተባለ በዛ መልኩ እንቀጥልና ካቶ ምስክር ልጀምር። በአዲሱ የትምህርት ስርዓት ውስጥ በአዲስ መልክ ከተጀመሩና በድጋሚ ከመጡ የትምህርት አይነቶች አንዱ የግብረገብ ትምህርት ነው። ይሄ ትምህርት ያለው ጠቀሜታ እና ይዘት ምን ይመስላል? በድጋሚ ማስጀመሩስ ለምን አስፈለገ?
እንግዲህ እውነት ለመናገር በጣም እንደ አንድ የትምህርት ባለሙያ ከተማሪዎች ጋር አብሮ እንደ ቆየ ሰው ይህ የስነ ምግባር ጉዳይ የግብረገብ ጉዳይ እንደ ትምህርት ይሁነኝ ተብሎ መጀመሩ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም በትውልዶች መካከል እንግዲህ እያጣነው ካለው ነገር አንዱ እና በጣም ትውልዶች ላይ እየተስተዋለ ያለ ብዙዎችንም እያሳሰበን ያለ ትምህርት ቤት ውስጥ በጣም በአገር በትልቁ የሚያሳስበን ጉዳይ የግብረገብ ያለው ተማሪ ግብረገብ ያለው ትውልድ መፍጠር ነው። መቼም ሰው እግዚአብሔር ከፈጠረው በኋላ ቀጥሎ የሚፈጠረው ትምህርት ቤት ውስጥ ነው። ስለዚህ ትምህርት ቤት ውስጥ የሚፈጠር ሰው ደግሞ ሲወጣ ለሀገርም ለማህበረሰብም ለአካባቢም አልፎም በተሻጋሪ ደግሞ ለዓለምም እንዲጠቅም ለማድረግ እንግዲህ ሁለት ነገር ብቻ ነው ትምህርት ቤት አላማ ያለው። አንደኛው አካዳሚክ ኤክሰለንስን ማምጣት ነው። ሁለተኛው ደግሞ ኤቲካል የሆነ በስነ ምግባሩ ጥሩ የሆነ ሂውማን ኤሌመንቱ የተሻለ ሰብዕና ያለው ትውልድን ማፍራት ነው። እና እዚህ ላይ ባለፉት ጊዜያቶች በጣም በሰፊው ጉለቶች ታይተዋል። ጉለቶቹ ፕራክቲካሊ ምንድነው የታዩት? የምን የውጭ ያሉ እየፈሩ ያሉ እየተገኙ ያሉ ተማሪዎች በአንጻራዊነት በአካዳሚክ ኤክሰለንስ ላይ መሻሻሎች የታዩባቸው ትምህርታቸው ላይ ጥሩ ቢሆኑም ግን በተሻጋሪው ደግሞ ዋናው ሌላኛውን ዊንድ ሉዝ እያደረጉ ነው። በተለይ ከስነ ምግባር ጋር ይሄ ታላቅን ማክበር፣ ሰብአዊነት፣ ለትውልድ መታመን፣ ለሀገር መታመን፣ ለቤተሰብ መታመን፣ ለአካባቢ መታመን እኒህ የመሳሰሉ ነገሮች በጣም ሰልፍ ሴንተርድ ወደሆነ ግለኝነት ወደሆነ እና ራስን እስከጠቀመ ድረስ ወደ ምንም ነገር ለመሄድ ዝግጁ መሆን ዝንባሌዎች በጣም ይታዩ ስለነበረ ያንን ለማድረግ ያንን ለማከም የግብረ ገብ ትምህርት መሰጠቱ በጣም ጥሩ ነው። እንደውም ዘግቷል ባይነኝ
ነው። እሺ አመሰግናለሁ። መምህር ያሬድ ወደ እርሶ ደግሞ ልምጣ። እንግዲህ እርሶ የስነ ዜጋ መምህር ኖት። አሁን ላይ ሊሰጥ የታሰበው የግብረ ገብ ትምህርት ቀድሞ ሲሰጥ ከቆየው የስነ ዜጋ ትምህርት በምን ይለያል? ምን አይነት ነገሮችስ ነው ያካተተው?
አመሰግናለሁ። እንግዲህ የዚህ የግብረ ገብ ትምህርት እንደ አዲስ ቀድሞ ከነበረው እንደ ተቋርጦ የነበረው የግብረ ገብ ትምህርት እንደ አዲስ መሰጠቱ እጅግ በጣም ትልቅ ጥቅም ያለው ትውልድን ለመገንባት አንጻር ማለት ነው። ምክንያቱም ቅድም ተጠያቂ እንደሚነሳው የቀድሞ ትምህርት ወይም ስነ ዜጋና ስነ ምግባር ትምህርት ሞር ፎከስ ያደርግ የነበረው መብቶች ላይ ብቻ ላይ የነበረው እና ግዴታን አጎን ለጎን ብዙም የማይበት ግለኝነትን መሰረት አድርጎ የሚሰጥ የነበረበት ሂደት ነው ያለው እና አሁን ግን ዜጋን የሚፈጥር ትውልድን ከፍ አድርጎ ዋጋ ያለው ትውልድ ወይም ክብር ያለው ትውልድ ሀገርን የሚወድ ትውልድ እነኝን መሰረት አድርጎ የሚሰጥ እነኝት ነገር ግን አሁን የእነኝ የግብረ ገብ ትምህርት በሁለቱ ከላይ ያለው ትምህርት ላይ በሰባትና ስምንት ላይ ሌላ ስያሜ የተሰጠው የመጣው የዜግነት ትምህርት ተብሎ ነው። ከታች ደግሞ ቀድሞ አንድ አይነት ነበር የሚሰጠው። አሁን ልዩነቱ ምንድን ነው? የቀድሞ ትምህርት ከግሬድ ፋይቭ እስከ 12ኛ ክፍል ድረስ ያለው የሚሰጠው በተመሳሳይ ቶፒክ ነው የነበረው እና አሁን ግን የሚለይተው ከአንድ እስከ ስድስት ብሎ ግብረ ገብ ትምህርት ልጆች በግብረ ገብ ትምህርት ታንጸው አደው ከዚያ በኋላ ደግሞ በዜግነት ላይ ያላቸውን አመለካከት አዳብረው ለሀገር በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ አስተዋጽኦ የሚያደርጉ ትውልዶችን ለመፍጠር ትልቅ ስራ ይሰራል ተብሎ ነው የሚታመነው እና እንደተባለው እንግዲህ አሁን እያንዳንዳቸውን ቶፒኮች ምን ምንድን ናቸው ውስጥ ያዙ የሚለውን ገና ወደ ስራ የተገባበት ሁኔታ ነው ያለው እና በሂደት በስራው ላይ የሚመጣውን ለውጥ የምናይ ነው ይመስለኝ።
እርግጥ ነው እንግዲህ የግብረ ገብ ትምህርት በድጋሚ ይጀመራል ሲባል በጣም ብዙዎች ደስታቸውን ገልጸዋል። በተለይም ደግሞ ይሄ የሆነበት ምክንያት ምንድን ነው? በዩኒቨርሲቲዎች ውስጥም የተማሪዎች ግጭት፣ የሌላን ባህልና እሴት አለማክበር፣ ወጣቶች ደግሞ ከተለያዩ ቦታዎች ሲመጡ የራሳቸው የሆነ የጋራ እሴቶች እና ፍላጎት አለመኖር፣ እንዲሁም ደግሞ ግላዊነት፣ ቅድም መምህር ምስክር እንደገለጹት ግላዊነትና ሌሎች ነገሮችም ተንጸባርቀዋል። እስቲ የጋራ እሴቶች ወይም ደግሞ ሀገራዊ የጋራ እሴቶችን ማዳበር ስንል ምን ማለታችን ነው? ይሄ ነገር ምንን ያካትታል?
ሀገራዊ የጋራ እሴቶች ለምንላቸው እንግዲህ በአጠቃላይ እነኚህ ለግብረ ገብ አስተዋጽኦ የሚያደርጉ ወደ 6-7 የሚጠጉ ፕሪንሲፕሎች ወይም ኳሊቲስ ለምንላቸው አሉ። ለምሳሌ ታማኝነት፣ በጎነት፣ ለጋስነት እና መሰል ለምንላቸው የሚዘረዘሩ ነገሮች በትውልድ ላይ በማስረጽ ያ ትውልድ ቅድም እንዳልነው አሁን ለተፈጠረው አሁን ከዚህ ቀደም ሲሰራበት እንደነበረው ትውልድ ግለኛ መሆኑ አሁን ለተፈጠረው በየዩኒቨርሲቲ በየቦታ በየአካባቢ ተከፋፍሎ ነገሮች የተበላሹ እንዲሆኑ አሁን ያለችው ሀገራችን ያለችበት ሁኔታ እንዲፈጠር ምክንያት የሆነውን ነገር በማስቀረት ሀገርን የሚወድ እነኝን ታላቅን የሚያከብር ለሀገር ትልቅ ቦታ የሚሰጥ ፓትሪዮቲዝም ብለን የምንለውን ነገሮች ሁሉ ትኩረት ሰጥቶ የሚሰራ ትውልድ ለመፍጠር ይረዳል ተብሎ ነው የሚታሰበው እና በእርግጠኝነትም ይሆናል የሚል እምነት ነው ያለን። አሁን ባለው አዲሱ የጣፍ ኮንቴንቶች ላይ ስንመለከት እነኚህ ነገሮች በስፋት የተቀመጡና ፕራክቲካሊ ነገሮችን ማስታታት በሆነ መልኩ የተዘጋጀ ስለሆነ ትውልድ የተሻለ ይሆናል የሚል እምነት አለ።
መምህር ያሬድ ወደ እርሶ ደግሞ ልምጣ። እንግዲህ የትውልድ የስነ ምግባር ክፍተቶች የምንላቸው ነገሮች ህጻጾቹ ምንድናቸው? ወጣቶች ላይ እንግዲህ ከዚህ ቀደም ምናልባት እርሶም በዚህ በግብረ ገብ ትምህርት ወስደው አልፎ ከሆነ ካሉት የግል ተሞክሮ ጋር አያይዘው ቢነግሩን። ከዚህ ቀደም በነበረው ተማሪ በነበሩበት ጊዜ እርሶ ያሳለፉት የትምህርት ዘመን የግብረ ገብ ነገር ያለው ምን ይመስላል? አሁን ላይ ደግሞ ባለፉት ጥቂት አመታት 5 እና 10 አመታት የታዩ ክፍተቶች የትውልድ ክፍተቶች ምንላቸው ምንድናቸው?
ያው እንግዲህ በርግጥ ያው ነው በዚህ የግብረ ገብ ትምህርትን አልወሰድኩም በዚህ አዲሱ ትውልድ ውስጥ ያለው ሰው ነኝ። ነገር ግን እነኚህ የግብረ ገብ ክፍተቶች ለምንላቸው ቅድም እንዳስቀመጥኳቸው ይሄ በጋራ አብሮ መኖር፣ በህብረት መስራት፣ መተሳሰብ፣ መረዳዳት ብለን የምንላቸውና እነኚህ ጎጠኝነትን በሰፈር መደራጀት መሰል ነገሮችን ለማስቀረት እንደ ሀገር ህብረት ፈጥሮ በጋራ ወደፊት የሚራመድ ትውልድ መገንባት ተብሎ ነው የሚታሰበው እና እነኚህ ነገሮች ላለፉት 20 ዓመታት ቅድም እንዳልኩትም ቀርተው የነበሩበት ሁኔታ ነው ያለው እና ይሄ ደግሞ እንደ ሀገር ከፍተኛ ፈተና ውስጥ የተከተተበት ሁኔታ ነው ያለው። ስለዚህ እነኚህ የግብረ ገብ እሴቶች ለምንላቸውን ነገሮች የበለጠ መስራት ከተቻለ የተገባንበት ችግር ወጥተን እቺ ሀገር ቅድም እንዳልነው ወደፊት የምትጓዝና ታላቅ ተስፋ ያላት ሀገርና ትልቅ ደረጃ ትደርሳለች የሚልነት ነው። በአዲሱ ትውልድ ያኛው የከፈተውን ክፍተት በመሙላት ወደፊት የተሻለች ሀገር ትሆናለች የሚልነት ነው። እነኚህ ነገሮች የማስተካከል ስራ ይሰራል የሚልነት ነው ያለው።
እሺ እንግዲህ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። የዛሬ ውይይታችን ሁለት መምህራንን ጋብዘን በአዲሱ የትምህርት ስርዓት ይጀምራል ስለተባለው የግብረ ገብ ትምህርት እየተወያየን ነው። አቶ ምስክር እንግዲህ ወደ እርሶ ልምጣ። የግብረ ገብ ትምህርት እርሶ በተማሪ በነበሩበት ወቅት ወስደው ነበር ወይ? ቀደም የተለያዩ የስነ ምግባር ክፍተቶችን በርግጥ ተጠቅሰውልናልና በዚህ አሁን በሚጀመረው የትምህርት ዘመን እንደ ርዕሰ መምህርነቱ በምን አይነት መልኩ ነው ይሄንን የትምህርት ሂደትስ ለማስኬድ ያሰባችሁ? ታያይዘን ገሩ
መልካም። እኔ በተማርኩበት ጊዜ የስነ ምግባር ትምህርት አልተማርኩም። በእኔም ጊዜ የተቋረጠ ነበረ ማለት ነው። እና እንግዲህ ግን ደግሞ የኛ ጄኔሬሽን ትንሽ የተሻለ ነው በዚህ ጉዳይ ብዬ የማስበው እንደ ማህበረሰብ የተሰራንበት መዋቅር በአንድ አካባቢ የመኖር በጣም ሶሻላይዜሽኑ ጠንካራ የሆነ ማህበረሰቡ ራሱ ያገባኛል ብሎ ልጆቹን በጋራ አንድ ልጅ አንድ አባት አይደለም የሚኖረው፣ አካባቢው አባቱ ነው፣ ያየው ሰው አባቱ ነው፣ ያየው ሰው እናቱ ነው። ይቀጣል፣ ይገስጸዋል፣ ይመክረዋል፣ መስመር ያስይዘዋል። እና ያኛው የኛው አድቫንቴጅ በዚህኛው አድቫንቴጅ ካደጉት ውስጥ ነኝ። አድቫንቴጁን ቀጥታ በካሪክለም ውስጥ ባላገኘው
ከማህበረሰቡ ግን አግኝተዋል ማለት ነው።
በማህበረሰቡ ውስጥ ግን በጣም ቀጥተኛ ተጠቃሚ ሆኜ ነው ያደግኩት። እንግዲህ እንደ አንድ ርሰነን ይህንን ጉዳይ በዚህኛው በ2015 አፕላይ ስናደርግ እንግዲህ በዋነኛነት እኔም አስቀድሜ እንደገለጽኩልሽ ሄደን ሁለት ነገሮች ናቸው የትምህርት ቤት ተቀዳሚ ተግባራቶች። አንደኛው በመደበኛነት በትምህርታቸው ራሳቸውን የቻሉ ራሳቸውን ይዘው መውጣት የሚችሉ ሳይንሳዊ ጉዳዩን በደንብ የሚረዱ ተማሪዎችን ማፍራት ነው። አቴታይም ደግሞ በስነ ምግባራቸው ጥሩ የሆኑ ተማሪዎችን ማውጣት ነው። ለዚህ ይረዳን ግን እንግዲህ በስርዓተ ትምህርት በካሪክለም ደረጃ የስነ ምግባር በተለይ ደግሞ ከግብረ ገብ ጉዳዮች ጋር ተያይዞ የመጣ የመማር ማስተማር ስልት አለ። እሱን በአግባቡ አፕላይ እናደርጋለን። ይህንን አፕላይ እናደርጋለን የምንለው ለእርሾ ስላለን ነው። እርሾ ያው እኛ ኢትዮጵያውያንን ያደግንበት ማህበረሰብ ለዚህ በጣም ምቹ ነው። እንግዲህ በቆይታ ያው ፖለቲካ ሲስተሙ ራሱ ይህንን ፋብሪክ አፈራርሶታል ብሎ ማለት ይቻላል። በጣም ከስነ ምግባር ጋር ትኩረት ተደርጎ መሰራት የነበረባቸውን ነገሮች የፓርታጂም ሊሆን ይችላል አላቀም ወይንም እንደ ዓለማውቅም ሊሆን ይችላል ታራርሷል። ሶ አሁን ያ እንደ ከነ እንደ መንህር ትምህርትን እንደሚያስተዳድር ደሞ የሚመለከተው አካል እንደመሆናችን መጣን ለሀገራችንም ለማህበረሰቡ እንዲሁም ደግሞ ለተማሪዎቻችን ወደኛ ለሚመጡ ተማሪዎቻችን አንድ በጣም ቁልፍ ነገር መስጠት አለብን ብለን በጋራም እየተነጋገርን ነው። እንደ ካሪክለምን ተቀርጾልን ስለመጣ ከስለምግባር ጋራ ዋንኛ አጀንዳ አድርገን ዋንኛ ጉዳይ አድርገን ለመስራት እንጥራለን። ያው በተሰጠን ነገር እንግዲህ ገና ነው ስራተ ትምህርት ሆኖ መጽሐፍ ታትሞለት እንዲህ መጥቷል። እንግዲህ አፕሊኬሽኑ ጊዜ ሊወስድ ይችላል የሚያመጣው ውጤት ጊዜ ሊወስድ ይችላል። ስለዚህ ይሄን መሰረት አድርገን የምንችለው ለራሳችን ስንል የተሻለ አቅም የተሻለ ኤንቫይሮንመንት እንዲኖረን ለዚህ የተሻለ አካባቢ ላይ እንድንኖር ከተፈለገኛ እንደምታውቁ የጋራ አጀግና እንኳን የለንም የጋራ ጉዳይ የለንም። ብዙ ነገር በጣም ወደ ግል ነገሮቻችን ያዘነበን ሶሳይቲ ይሆን ነው ያንን ማከሚያ ነው የሚሆንልንና ለኛ ጎልደን ኦፖርቹኒቲ ይሄንን ስንሳጠቅበት የነበረውን ነገር ለማከም እጅል ይሆነናል ብዬ አስባለሁ።
መልካም እንግዲህ የመጨረሻ ጥያቄ ነው የሚሆነው ይሄን ለሁለታችሁም ነው የምሰነዝረው። በቅድሚያ ግን መምህር ያሬድ እንዲመልሱልኝ ይፈልጋለሁ። ይሄ የግብረ ገብ ትምህርት ተግባራዊ ከትምህርትነት ባለፈ ከጥናትና መጽሐፍ ላይ ከሚነበብበት ባለፈ ተግባራዊ እንዲሆን ለማድረግ ምን አስባችኋል? ወጣቶችስ ምን ቢያደርጉ መልካም ነው ትላላችሁ? አጠራጠር አርጋችሁ መልሱልኝ።
አመሰግናለሁ። እንግዲህ ያው እንደተባለው ከዚህ ከቴዎሪው ባሻገር ፕራክቲካል እንዲሆን በተግባር ነገሮች እንዲሆኑ የያንዳንዱ ባለድርሻ አካል ሚና ትልቅ ነው ተብሎ ነው የሚታሰበው እና እነዚህ ባለድርሻዎች እንደተባለው መምህርም ወላጅም ማህበረሰቡም ትልቅ ሚና መወጣት አለበት ነው። ከዚህ ቀደም እንደተባለው እንግዲህ ለተወሰነ ባለድርሻ አካል ብቻ ተፈቶ በዛ ላይ ትኩረት አድርጎ ብቻ የሚንቀሳቀስ ትልቅ ነው የነበረው። ያ ደግሞ እንደታሰበው ግብ ሊመታ አልቻለም። ስለዚህ ወላጅ እንደ ወላጅ የራሱን ድርሻ ይዘታል። ቅድም አቶ ምክክር እንዳሉ የእያንዳንዱ ማህበረሰብ በአንድ ልጅ እድገት ላይ በአንድ ሰው ሰብአዊ ማንነት ግንባታ ላይ ትልቅ ሚና አለው እና ያንን ሚና እንዲወጣው ለወላጆች የራሳቸውን ድርሻ እንዲወጡ መደረግ መቻል አለበት። መምህራንም እንደ መምህራን ደግሞ ቅድም ካልናቸው በክፍል ውስጥ የሚሰጠው የቴዎሪ ትምህርት ባሻገር የተግባር የሚሰሩ ስራዎችን አንዳንድ አካባቢዎችን በመጎብኘት መሰል ነገሮችን በማድረግ ተግባራዊ የሆኑ ትምህርታዊ አሰጣጥን ተከትሎ ልጆችን ወይም ትውልድን የመገንባት ስራ መስራት እንደ አንድ መፍትሄ ተደርጎ ይወሰዳል ብዬ ነው የማስበው።
መልካም። አቶ ምስክር ወደ አንተ ልምጣ። መምህራን፣ ወላጆችና ወጣቶች ምን ማድረግ አለባቸው?
ባለድርሻ አካላት አሉበት። የመጀመሪያው ትምህርትን የሚመራው የመንግስት መዋቅር ትምህርት ሚኒስቴር፣ የከተማ አስተዳደር ትምህርት ቢሮ እስከ ወረዳ ድረስ ያለው አንደኛው ዘርፍ ነው። ሁለተኛው ትምህርት ቤቶች አሉ፣ ከዛ ወላጆች አሉ፣ ከዛ ትምህርት ቤት አለ፣ ከዛ ደግሞ ራሱ ማህበረሰቡ አለ እና እኔ ሁሉም አካል እንግዲህ ወደ ጉዳዩ በጣም ይሁነኝ ብሎ ክፍተቱን ድካሙን ስላየው ከዚህ የግብረ ገብ ከማጣት የመጣብንን በርካታ ችግሮች ስለተረዳ ስላየ ይሁንም ብሎ ወደ ተግባር መግባት አለበት። መንግስት በደንብ በጀት አርቆ ትሬኒንግ ስልጠናዎችን በመስጠት ማቴሪያሎችን ቶሎ በማድረስ መምህራኖችን በማብቃት መስራት አለበት። ትምህርት ቤቶች ለዚህ ሀይል ኮሚትድ መሆን አለባቸው። ከወላጅ ጋር መወያየት፣ ከተማሪ ጋር መወያየት መቻል አለባቸው። ጉዳዩ ትውልድን የማዳን ሀገርን የማዳን መሆኑን ተረድቶ ሁሉ መረባረብ አለበት። ሚዲያዎች ደግሞ የበለጠ ልክ አሁን እናንተ እንደምታደርጉት ሀይል ፎከስ ሆኖ ዲስከሽን መፈጠር መቻል አለበት ወደ ማህበረሰቡ ሀሳቡ እንዲሰጡ ማለት ነው። ይሄ ሁሉ ሲደመር ያው ኪሚሌቲቭ ውጤቱ የተሻለ ትውልድ፣ የተሻለ አስተሳሰብ ያለው ዜጋ ማፍራት ይቻላል የሚል እምነት አለኝ። እዚህ ላይ ባለድርሻ ያልሆነ አካል ስለሌለ ሁሉም ነገር ማረጋለበት ይያል
አምናለሁ። መልካም። እንግዲህ ተወያዮቼ ጊዜ ኖሮን ሰፋ አድርገን በዚህ ጉዳይ ላይ ተንወያይ መልካም ነበር። ስንወያይ የቆየነው ተመልካቾቻችን፣ አድማጭ ተመልካቾቻችን በ2015 ዓ.ም ምረት በኢትዮጵያ ትምህርት ሚኒስቴር በጀመረው የአዲሱ ትምህርት ስርዓት ውስጥ ስላካተተው የግብረ ገብ ትምህርት ጠቀሜታና ይዘት ነበር። ተወያዮቻችን አቶ ምስክር ጌታ ነው አዲስ ተስፋ ትምህርት ቤት ርዕሰ መምህር፣ እንዲሁም ደግሞ አቶ ያሬድ ኃይሉ የክሩስ ትምህርት ቤት የስነ ዜጋ መምህር ነበሩ። አብራችሁን ስለቆያችሁ እንግዶቼ አመሰግናለሁ። ተመልካቾች ተመልካቾቻችን ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ የለተ ረቡ የሬዲዮ በቴሌቪዥን መሰናዶ ነው። ቀጣይ ዘገባ ደግሞ ላስተዋውቃችሁ። ከኢትዮጵያን ወላጆች በውጪ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የኛ ስቶሪ ወይም ደግሞ የኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ህጻናት በሚገባቸው መንገድ በመጽሐፍ ባጫጭር ፊልም መልኮች ማቅረብ ጀምሯል። የድርጅት ስራውን ከጀመረ 2 አመት ሆኗል። ስምኝሽ የቆየ ከፕሮጀክቱ መስራች ትውልደ ኢትዮጵያዊቷ ሄላንዳ አፎርቅ ጋር ያደረገችው ቆይታ ቀጥሎ ይቀርባል።
የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጪ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛልና እስኪ መጀመሪያ በውጪ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጪ ነው ተወልደሽ ያደግሽው? ሐሳቡ እንዴት መጣ?
እኔ ኢትዮጵያ የተወለድኩትና ያደግኩት 16 አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ ሀገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ኮርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ታስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም። ጥያቄ ሲመጣብኝ በአንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዘኛ የተጻፈ መጽሐፍ አይቻለሁና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል። ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትጋ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት፣ አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ ዚን ያደገችው ከዛ ደግሞ ስለማንነቷ ምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው ዚ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጪ የተወለዱ ህጻናት ለተለስ ሊገጥማቸው የሚችል ጉዳይ ይመስለኛልና እንደ ኮላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ቶቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ በዚያሉ ስሮቹ በሙሉ ስለ ራሳቸው ወይ አያቶቻቸውን ቤተሰቦቻቸውን ምግባቸውን ሁሉን ነገር ያሉና መጽሐፉን በጣም ነው የሚወዱት ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን ባጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ ማይቻለሁና እስኪ ስለዚህ ስራስ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው በቃ ልጆቹ ታሪካቸውን ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዘኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለበት። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ ሊጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ ለህፃናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው ማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና ረቀቃቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። ሲያገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ተመልካቾቻችን የሮም ምሽት መስከረም 18/2015 ዓ.ም መሰናዶቻችን እዚህ ላይ ተጠናቀቁ። ሳስተናግዳችሁ ያመሸሁት ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ፣ በምሽቱ ዋና አዘጋጅነት አሉላ ከበደ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች፣ ዘጋቢዎች እንዲሁም ደግሞ ዲጂታል ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ላይ ለቪኦኤ አማርኛ ለጋቢና ቪኦኤ እያላችሁ አድርሱን። ሰላም ጤና ይስጥልኝ። ደህና ደሩ።